ይህ የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቪኦኤ ኢትዮጵያ ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ጥር 7 2014 ዓመተ ምህረት ዝግጅታችን ጀመራል። ጤና ይስጥልኝ፣ እንደምን አመሻችሁ የተከበራችሁ አድማጮች። የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። ስለመጪው ሁሉን አቀፍ ሀገራዊ ምክክር
እንሳተፋለን አንሳተፍም የሚለው ገና ስራ አስፈጻሚ ኮሚቴ ተነጋግሮበት አልወሰነም። አንሳተፍም አልተባለም፣ እንሳተፋለንም አልተባለም። ነገር ግን የራሳችን ግምገማ እያካሄድን እንገኛለን።
ሁሉንም የፖለቲካ አስተሳሰቦች ያካተተ የሁለት የሶስት አመት ብቻ ሳይሆን የሰላሳ የአርባ አመት የፖለቲካ ልዩነቶችን በውይይት የሚፈታ እንዲሆን ነው የምንፈልገው።
ህዝብን ለመፈናቀል ለሞት እና ለተለያዩ ሀብቶችን ለውድመት የሚዳርጉ ነገሮችን በአስቸኳይ መጀመሪያ ቆሞ ሁሉንም ያካተተ ነው መሆን ያለበት። ይህንን የማይሆን ከሆነ ግን ያው እንግዲህ ያፈረስናት ያለን ሀገር ዞሮ ዞሮ ታረቅን ብንልም አልታረቅንም ማለት ነው። ውጊያው ቀጠለ።
የፖለቲካ ፓርቲዎችንና ምሁራንን አነጋግረናል። በዚህ ምሽት ዘገባ ይዘናል። ዝግጅቶቻችንን ዌብሳይታችን ላይ በቀጥታ ማዳመጥ ትችላላችሁ። አብራችሁን አምሹ። በቅድሚያ የሰዓቱን ዋና ዋና የዓለም ዜና እንስማ።
እንደምን አመሻችሁ አድማጮች፣ የምሽቱን ዜናዎች የማሰማችሁ ሲዮን ግርማ ነኝ። የዩናይትድ ስቴትስ የአፍሪካ ቀንድ ልዩ ልዑክ በሚቀጥለው ሳምንት ወደ ሳውዲ አረቢያ፣ ሱዳን እና ኢትዮጵያ እንደሚያመሩ የውጭ ጉዳይ መስሪያ ቤቱ አርብ ዕለት አስታውቋል። በተለይ በሱዳን እና ኢትዮጵያ ያለው ቀውስ በቀጠለበት በአሁኑ ሰዓት አዲስ ሹሙ ዴቪድ ሳተርፊልድ እና የውጭ ጉዳይ መስሪያ ቤቱ ረዳት ጸሐፊ ሞሊ ፊ ከአስር ቀናት በላይ ለሚሻገር ጊዜ በሪያድ፣ ካርቱም እና አዲስ አበባ ይቆያሉ ተብሏል። በሪያድ ሁለቱ ባለስልጣናት የሀገሪቱ የሽግግር መንግስት እንዲመለስ የሚጠይቁ የሱዳን ወዳጆችን ያገኛሉ ተብሎ ይጠበቃል። ሳተርፊልድ እና ፊ በመቀጠል ወደ ካርቱም በማምራት የአፍሪካ ዴሞክራሲ ለውጥ አቀንቃኞችን፣ የሴቶችና የወጣቶች ቡድንን፣ የሲቪል ወታደራዊ ተቋማት አመራሮችና የፖለቲካ ሰዎችን ያነጋግራሉ በሚል እቅድ ተይዟል። መልእክታቸው ግልጽ ይሆናል። ዩናይትድ ስቴትስ ለሱዳን ህዝቦች ለነጻነት፣ ሰላምና ፍትህ ቁርጠኛ ናት ብሏል መስሪያ ቤቱ በመግለጫው። ኢትዮጵያ ውስጥ ደግሞ በሀገሪቱ ውስጥ ስር ለሰደደው የእርስ በርስ ጦርነት እልባት ለመስጠት ባለስልጣናቱ ከጠቅላይ ሚኒስትር አብይ አህመድ ጋር ይነጋገራሉ ተብሎ ይጠበቃል። የአየር ድብደባን በማቆም የመንግስት ባለስልጣናት ወቅታዊውን የሰላም ጅምር እንዲቀጥሉበት እንደሚበረታቱ መግለጫው አክሎ ጠቁሟል። በቱርክ የዩናይትድ ስቴትስ አምባሳደር የነበሩት ሳተርፊልድ የቀድሞ ልዩ ልዑክ ጄፈሪ ፌልትማንን የተኩት እንደ አውሮፓውያን አቆጣጠር ጥር 6 ነበር። በማሊ ወታደራዊ መንግስት ላይ የተጣለው አዲስ ማዕቀብን ተከትሎ በርካታ አየር መንገዶች ወደ ማሊ የሚያደርጉትን በረራ ካቋረጡ በኋላ የሀገሪቱ መንግስት ከምጣኔ ሀብት አደጋ ያድነኛል ያለውን የራሱን ውሳኔ መወሰኑን አስታውቋል። የማሊ ወታደራዊ መንግስት የተለያዩ አየር መንገዶች አገልግሎት መቀጠል ያለመቀጠላቸውን ለሀገሪቱ አቪዬሽን እንዲያሳውቁ ከትላንት አርብ ጀምሮ የ72 ሰዓታት የጊዜ ገደብ አስቀምጧል። የትራንስፖርት ሚኒስትሩ ማዲና ሲሶኮ ባወጡት መግለጫ አየር መንገዶቹ በተቀመጠላቸው የ72 ሰዓታት ጊዜ ገደብ ምላሽ የማይሰጡ ከሆነ የተያዘላቸው የጊዜ ሰሌዳ ተሰርዞ ለሌሎች አየር መንገዶች እንደሚሰጥ ገልጿል። የማሊ ወታደራዊ መሪዎች የሀገሪቱ ምርጫ እንዲራዘም ከወሰኑ በኋላ የምዕራብ አፍሪካ ሀገሮች የምጣኔ ሀብት ማህበረሰብ ኤኳስ በማሊና በአባል ሀገሮች መካከል ንግድ እንዲቋረጥ የወሰነበትን ማዕቀብ በቅርቡ እንደጣለባት ይታወሳል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የማይንማር ወታደራዊ አስተዳደር ከስልጣናቸው በተወገዱት የብሔራዊ ሊግ ለዲሞክራሲ ፓርቲ መሪ አንግ ሳን ሱቺ ላይ ተጨማሪ 5 የሙስና ክሶች እንደከፈተ ለሀገሪቱ የሚስጥር ፍርድ ቤት ቅርብ የሆኑ ምንጮች አስታወቁ። እነዚህ ክሶች በእውቋ የፖለቲካ ሰው ላይ የተከፈቱት ክሶችን ቁጥር 16 ያደርሱታል። በአሁኖቹ ክሶች ላይ የሀገሪቱ የቀድሞ ፕሬዝዳንት ዊን ማይንተም የተካተቱ ሲሆን ለአደጋ መከላከል ጥቅም እንዲውሉ ተብለው ከተገዙ ሄሊኮፕተሮች ጋር ግዢ እና አጠቃቀም ጋር የተያያዙ እንደሆነም ማንነታቸውን የደበቁ ምንጮች ራዲዮ ፍሪ ኤሽያ ለተሰኘው የአሜሪካ ድምጽ አጋር ጣቢያ ተናግረዋል። አርብለት በነበረው የፍርድ ቤት ውሎ ያልኮን የሚባለው የሀገሪቱ ክልል የገንዘብ ቁጥጥር ሹም ኪን ማርቶ በአቃቢያነ ህግ አማካኝነት ስለ ሙስና ክስ ምስክርነታቸውን እንዲያሰሙ ተደርጓል። በሳምንቱ መጀመሪያ ላይ ፍርድ ቤቱ ሱኪ በህግ ወጥ መንገድ የራዲዮ መገናኛ ይዘው ተገኝተዋል፣ የኮቪድ-19 ደንቦችን ጥሰዋል በሚል የ4 ዓመት እስር ተፈርዶባቸው ነበር። ይህም በዝግ ችሎት ጉዳያቸው እየታየ ያሉት የአንግ ሳን ሱቺን የእስር ቅጣት ወደ 6 ዓመታት ከፍ አድርጎታል። እሳቸው ደጋፊዎቻቸው፣ የመብት ተሟጋች ቡድኖችና የውጭ መንግስታት ቀደም ያሉትን ክሶች ፖለቲካዊ ግብ ያላቸው ናቸው በሚል ተቃውሟቸዋል፣ አውግዘዋቸዋል። አንግ ሳን ሱቺና የቀድሞ ምክትል ፕሬዝዳንት ዊን ማይንት በአውሮፓውያኑ የቀን አቆጣጠር የካቲት 20/2021 ዓመተ ምህረት ወታደራዊ መንግስት በኃይል ስልጣን ከያዘ በኋላ ነበር በቁጥጥር ስር ዋሉት። የዘንድሮን የክረምት ኦሎምፒክ የምታስተናግደው ቻይና ከረር ያሉ የኮቪድ-19 ክትባት መመሪያዎች ይፋ አድርጋለች። አትሌቶች መከተብ አለባቸው አሊያም ደግሞ ለረጅም ጊዜ ተገለው እንዲቀመጡ ሊደረጉ እንደሚችሉ አስታውቃለች። በየቀኑ መመርመርና መከላከያ ጭንብል ማጥለቅ አትሌቶቹ ሊፈጽሟቸው የሚገቡ ያዘቡት ግዴታዎች ሆነዋል። የኮቪድ-19 ቫይረስ የተገኘበት ተወዳዳሪ ወደ ማቆያ ስፍራ ከመላኩ በተጨማሪ ዳግም ነጻ እስኪሆን ድረስ በውድድሩ እንደማይሳተፍ ተነግሯል። የአሁኖቹ ጠንከር ያሉ ደንቦች የኦሚክሮን ዓለም አቀፍ ስርጭት ባየለበት በአሁኑ ሰዓት ከቫይረሱ ነጻ የሆኑ በሺዎች የሚቆጠሩ ጎብኚዎችን በአንድ ጊዜ የሚያስተናግድ ኦሎምፒክ ለማከናወን ያለመ መሆኑ ተሰምቷል። እነዚህ ደንቦች በጃፓን የበጎ ኦሎምፒክ ወቅት ከተተገበሩት ጋር ተመሳሳይነት ቢኖራቸውም በይዘት ግን ከረር ያሉ መሆናቸው ተጠቅሷል። ወረርሽኙ ከተቀሰቀሰ ወዲህ ቻይና ዜሮ ኮቪድ የተባለ ፖሊሲ ለማስፈጸም እየጣረች ትገኛለች። የቤጂንግ የክረምት ኦሎምፒክ በአውሮፓውያኑ የቀን አቆጣጠር የካቲት 4 ይጀምራል። ዘገባው አሶሺየትድ ፕሬስ ነው። አድማጮች፣ ለዜናው የተያዘው ጊዜ በዚህ ያበቃ። ከቀሪ የቅዳሜ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርትስ በ25 ሜትር ባንድ በ12040 ኪሎ ሄርትስ በ31 ሜትር ባንድ በ9485 ኪሎ ሄርትስ እንዲሁም በኢትዮሳት ቪኦኤ ኢትዮጵያ ቻናል 57 ዲግሪስ ዌስት ላይ ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ጥር 7 2014 ዓመተ ምህረት ምሽት ፕሮግራም ነው። ከዚህም ከዚያም መደበኛ ስርጭቶቻችንን በዌብሳይታችን amharic.voanews.com በፌስቡክ ላይቭ አት ቪኦኤ አምሃሪክ ማዳመጥ ይቻላል። ኢንስታግራም እና ዩቲዩብ ላይም አለን። በትዊተርም ሐሳቦቻችሁን እንድታካፍሉ እንድታንሸራሽሩ እንጋብዛለን። ኑ ጭቃ እናብካ።
እንግዲህ ጭቃ ስንል የሸክላ መስሪያ ጭቃ ነው እናዘጋጀው። የሸክላ መስሪያ ጭቃ ደግሞ በተፈጥሮ ራሱ በጣም ንጹህ መሆን አለበት። ምንም አይነት ብክለት የሌለው አፈር መሆን አለበት። እሱ የሚገኝበት ቦታ አለ። አዲስ አበባ ዳር ላይ ያሉ 2-3 ቦታዎች አሉ። እነሱን በመጠቀም ነው ጭቃውን እናዘጋጀው።
በዚህ ምሽት በስፋት ሰማችኋላችሁ። አሁን ወደ መጀመሪያው ዘገባ እንሸጋገር። የኢትዮጵያ አየር ኃይል ባለፉት 2 ሳምንታት ውስጥ አካሂዷቸዋል በተባሉ ጥቃቶች 108 ሲቪሎች መገደላቸውንና ሌሎች ብዙዎች መጎዳታቸውን የተባበሩት መንግስታት ባለስልጣናት ተናግረዋል። በሌላ በኩል የመንግስታቱ ድርጅት ዋና ጸሐፊ ቃል አቀባይ ስቴፋን ዱያሪች በነዳጅ እጥረት እንዲሁም በአፋርና በትግራይ ክልሎች አዋሳኝ በመትገኘው አባላ ከተማ ላይ እየተካሄደ ባለ ግጭት ምክንያት የረድኤት ተቋማት ሰብአዊ አቅርቦቶችን ወደ ትግራይ ማስገባት መቸገራቸውን አስታውቀዋል። ኤደን ገረመው የቃል አቀባዩን መግለጫ ከሊሳ ሽላይን ዘገባ ጋር አቀናጅታ ታቀርባለች።
ባለፉት ሁለት ሳምንታት ውስጥ በትግራይ የተደረጉ የአየር ጥቃቶች የመንግስት ንብረት የሆነ የቴክኒክና ሙያ ማሰልጠኛ ተቋም፣ የተፈናቃዮች መጠለያ፣ ወፍጮ ቤት፣ የግል ሚኒባስና ብዙ ሲቪሎች ላይ ኢላማ ያደረጉ ነበሩ። የተባበሩት መንግስታት ድርጅት የሰብአዊ መብት ቃል አቀባይ ሊስትሮሴል ህይወታቸው ያለፉ ሰዎችን ቁጥር በኢትዮጵያ ከሚሰሩ የስራ ባልደረቦቻቸው የተሰበሰበ መሆኑን ይናገራሉ።
The deadliest airstrike so far, which hit the debit internally displaced
እንደ አውሮፓውያን አቆጣጠር በጥር 7 በደደቢት የሀገር ተፈናቃዮች ላይ የደረሰው ጉዳት እጅግ አስከፊ የሆነ የአየር ጥቃት ነው። 56 ሰዎች ህይወታቸው አልፏል። 30 ሰዎች ደግሞ ጉዳት ደርሶባቸዋል። አሁን ደግሞ ህክምና ሲደረግላቸው የነበሩ 3 ሰዎች ህይወታቸው ማለፉን ተረድተናል። ይህም የሟቾቹን ቁጥር 59 አድርሶታል።
ትሮሴል በትግራይ የደረሰው የአየር ጥቃትን በተመለከተ የሚረብሹ የሲቪል ጥቃትና ጥፋቶች ዜና እንደደረሳቸው ይገልጻሉ።
የኢትዮጵያ ባለስልጣናትና አጋሮቻቸው የሲቪሎች ንብረትና ሲቪሎችን መጠበቅ የሚለውን ዓለም አቀፍ ህግ እንዲያከብሩ ጥሪ እናቀርባለን። ማንኛውም ጥቃት የአየር ጥቃትን ጨምሮ ይህንን ነገር በማክበር በጥንቃቄ ነው ጥቃት መፈጸም ያለበት። ይህንን ማክበር ካልተቻለ ዓለም አቀፍ ወንጀል ይሆናል ማለት ነው።
በዚህ ጉዳይ ላይ እስካሁን ድረስ ከኢትዮጵያ መንግስት የተሰማ ምላሽ የለም። በሌላ በኩል የእርዳታ ህልን ወደ ትግራይ ማሳለፍን በተመለከተ የተባበሩት መንግስታት ድርጅት ዋና ጸሐፊ ቃል አቀባይ ስቴፋኒ ዱጃሪክ በትላንትናው ዕለት ባደረጉት ዕለታዊ መግለጫቸው ላለፉት 4 ሳምንታት ወደ ትግራይ ክልል ምንም አይነት ረድኤት አለመድረሱን የገለጹ ሲሆን ለዚህም በመክንያትነት በአባላ ከተማ በትግራይ ኃይሎችና በአፋር ክልል መንግስት መካከል ያለው ግጭት ባልደረቦቻቸውን ወደ ክልሉ ከመድረስ እንዳገዳቸው አስተውቀዋል። ከዚህ በተጨማሪም ባለፉት 5 ወራት እንደ አውሮፓውያን አቆጣጠር ከነሐሴ 2 2021 ዓ.ም ተመረጥ ጀምሮ ነዳጅ የጫኑ መኪኖች ወደ ትግራይ ክልል እንዳይገቡ መታገዳቸውንም ገልጸዋል። በአየር ጥቃቱም የተነሳ ከሽሬ ውጪ ያሉ የእርዳታ ኃይሎች በሙሉ በጊዜያዊነት ስራ ማቆማቸውንም ገልጸዋል። በሌላ በኩል በአማራ ክልል እንደ አውሮፓውያን አቆጣጠር ከጥር 3 እስከ 9 2022 ዓ.ም ድረስ ለ250,000 ሰዎች የምግብ እርዳታ፣ ለሌሎች 47,000 የሚሆኑ ሲቪሎች ደግሞ ያስቸኳይ ጊዜ መጠለያን ተደራሽ አድርገናል ሲሉ አስተውቋል። በአፋር ክልል ደግሞ 330,000 የሚደርሱ ሰዎች የምግብ እርዳታ ማድረግ መቻሉንም ቃል አቀባዩ ጨምረው አስተውቀዋል።
ወደ ተከታዩ ዘገባ እንለፍ። በኢትዮጵያ ሁሉን አቃፊ ሀገራዊ ምክክር ለማከናወን የእጩ ኮሚሽነሮችን ጥቆማ የተወካዮች ምክር ቤቱ እየተቀበለ ነው። ኮሚሽኑ ተቋቁሞ ወደ ተግባር የሚገባበት ሂደት አካታች፣ ገለልተኛነቱ የተረጋገጠና የየትኛውም ኃይል ተጽዕኖ የሌለበት መሆን እንደሚገባው የፖለቲካ ፓርቲዎች አሳስበዋል። በምክክር መድረኩ ላይ መሳተፍ አለመሳተፋቸውን ለመወሰን እየተወያዩ መሆናቸውን የሚናገሩም አሉ። ሪፖርተራችን ምትኩ ፈቃዱ የተለያዩ የፖለቲካ ድርጅቶችንና ምሁራንን አነጋግሮ የሚከተለውን አዘጋጅቷል።
በኢትዮጵያ አሁን የሚታዩት ወቅታዊና ከረጅም አመታት በፊት የነበሩትን የፖለቲካ ወለድ ኢኮኖሚያዊና ማህበራዊ ችግሮችን ለመፍታት አካታች የሆነ ብሔራዊ ውይይት እንዲደረግ የሚጠይቁና እንደሚያስፈልግ የሚወተውቱ ግለሰቦች፣ የሲቪል ማህበረሰብ ድርጅቶች፣ የፖለቲካ ፓርቲ አመራሮችና ሌሎችም መሰማት ከጀመሩ ቆየት ብሏል። በሌላ በኩል የኢትዮጵያ መንግስት ይህንን ብሔራዊ ውይይት ለማካሄድ ያስፈልጋል ያለውን የኢትዮጵያ ሀገራዊ ምክክር ኮሚሽን ለማቋቋም ለህዝብ ተወካዮች ምክር ቤት ተሳስ 2014 ዓመተ ምህረት የቀረበው አዋጅ በአብላጫ ድምጽ አጽድቋል። ኮሚሽኑን በበላይነት የሚመሩ እጩ ኮሚሽነሮች ማንኛውም ሰው ድምጽ እንዲሰጥና የእጩዎቹን ጥቆማ ለመቀበል ተሰጥቶ የነበረው የጊዜ ገደብ ጥር 6 2014 ዓመተ ምህረት ይጠናቀቀ የነበረ ቢሆንም 11 የሲቪል ማህበረሰብ ድርጅቶች በጋራና የኢዜማ ፓርቲ ቀኑ እንዲራዘም ባቀረቡት ጥያቄ መሰረት ለአንድ ሳምንት ተራ አራዝሞ ጥቆማ መቀበሉ ቀጥሏል። ኮሚሽኑ ተቋቁሞ ወደ ተግባር የሚገባበት ሂደት አካታች ገለልተኝነቱ የተረጋገጠና የየትኛውም ኃይል ተጽኖ የሌለበት መሆን እንደሚገባው የፖለቲካ ፓርቲዎች ያሳስባሉ። እንደ ኦሮሞ ፌዴራሊስት ኮንግረስ ያለው ፓርቲ በመከክር መድረኩ ላይ ለመሳተፍም ሆነ ላለመሳተፍ ስራ አስፈጻሚ ኮሚቴው እንዳልወሰነ አስታውቋል። የፓርቲው ጽህፈት ቤት ኃላፊ አቶ ጥሩነ ገምታም በጉዳዩ ላይ ለመወሰን ፓርቲው የራሱን ግምገማ እያካሄደ መሆኑን ገልጿል። የኮሚሽኑ ማቋቋማ አዋጅ ከመጽደቁ ረቂቁ ለህዝብ ተወካዮች ምክር ቤት ገለልተኝነቱ ላይ ጥያቄዎች ተነስተውበት ነበር። የህዝብ ተወካዮች ምክር ቤት የህግ ፍትህና ዲሞክራሲ ጉዳዮች ቋሚ ኮሚቴ በረቂቅ አዋጁ ላይ ተሳስ 11/2014 ዓ.ም አካሄዶት በነበረው ህዝባዊ ውይይት መድረክ ላይ ከተነሱት ጥያቄዎች መካከል አብዛኞቹ ገለልተኝነትን የተመለከቱ ነበር። ሆኖም አዋጁ በጸደቀበት ወቅት የገለልተኝነት ጥያቄ ተነስተውበት የነበረው የኮሚሽነሮችን ጥቆማ የጠቅላይ ሚኒስቴሩ ጽህፈት ቤት ይቀበላል የሚለው ቀርቶ ጥቆማው በህዝብ ተወካዮች ምክር ቤት አፈጉባኤ በኩል እንዲቀርብ በሚል ተሻሽሏል። በረቂቅ አዋጁ ላይ ለጠቅላይ ሚኒስቴሩ ተሰጥቶት የነበሩ ኃላፊነቶች የገለልተኝነት ጥያቄ ካስነሱ ጉዳዮች ውስጥ የሚገባ ሲሆን አዋጁ ሲጸድቅ ማሻሻያ ተደርጎበት ኃላፊነቶቹ ለምክር ቤቱ ተሰጥቷል። የኦፌኮ አቶ ጥሩነ ገምታ የኢትዮጵያ ሀገራዊ ምክክር ኮሚሽኑ ተጠሪነቱ ለህዝብ ተወካዮች ምክር ቤት ቢሆንም የገለልተኝነት ጥያቄ ያስነሱበታል ብለው ያምናሉ።
ብሔራዊ ውይይቱ በማን ይመራል፣ በማን ይካሄዳል የሚለው በህዝብ ተወካዮች ምክር ቤት እየተመራ እየተካሄደ ይገኛል። ይሄ ምክር ቤት ደግሞ አብዛኛው በገዢው ፓርቲ አባሎች እየተሞላ ነው። እንደገና ኮሚሽኑ ጥናቶችን አድርጎ ህዝብን አወያይቶ የጥናቱን ውጤት የሚያቀርበው ለገዢው ፓርቲ መንግስት ነው። ይህም ደግሞ ቀደም ስልም እኛ ስንጠይቀው፣ ስንሞግተው፣ ስንቃወመው የነበረ ስለሆነ ምን ያህል መፍትሄ ይፈልግልናል የሚል ጥርጣሬ አለን።
የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ ሊቀመንበር አቶ የሺዋስ አሰፋ ፓርቲያቸው አገራዊ ምክክር ሂደቱ ምን አይነት ሂደት እንዲኖረው እንደሚፈልጉ ይናገራሉ።
ሁሉንም የፖለቲካ አስተሳሰቦች ያካተተ የ2-3 አመት ብቻ ሳይሆን የ30-40 አመት የፖለቲካ ልዩነቶችን በውይይት የሚፈታ እንዲሆን ነው የምንፈልገው። ያን ለማድረግ እንግዲህ ሂደቱ ለውጤቱ በጣም ወሳኝ ስለሆነ ሂደቱ በጣም አካታች፣ ገለልተኝነቱ የተረጋገጠ፣ የገዢው ፓርቲም ሆነ የሌሎች ኃይሎች ተጽዕኖ የሌለበት ፍጹም በነጻነት የሚሰራ ተቋም የሚያከናውነው እንዲሆን እንፈልጋለን። በኛ በኩል
የአረና ትግራይ ለዲሞክራሲ ሉዓላዊነት ፓርቲ አመራር የሆኑት አቶ ጎይቶም ጸጋዬ በበኩላቸው ብሔራዊ ውይይቱ ከመካሄዱ በፊት በኢትዮጵያ እየተዋጉ ያሉ ኃይሎች በሙሉ ውጊያ ማቆም እንደሚገባቸው ይናገራሉ።
መጀመሪያ ውጊያው የሚቆምበት የሚዋጉ ኃይሎችን ወይም ደግሞ ህዝብን ለመፈናቀል ለሞት እና በተለያዩ ሀብቶችን ለውድመት የሚዳርጉ ነገሮችን በአስቸኳይ መጀመሪያ ቆሞ ሁሉንም ያካተተ ነው መሆን ያለበት። ይህንን የማይሆን ከሆነ ግን ያው እንግዲህ ያፈረስናት ያለን ሀገር ታረቅን ብንልም ወይም ደግሞ አልታረቅንም ብንልም ዞሮ ታረቅን ብንልም አልታረቅንም ማለት ነው።
የኦጋድን ነጻ አውጪ ግንባር የፖለቲካ ዘርፍ ኃላፊ የሆኑት አቶ አህመድ ማህመድ ለሀገራዊ ምክክር መድረኩ ዝግጁ መሆናቸውን ተናግሯል።
ከመጀመሪያው አገሪቷ ቀውስ እንደገባችው እንደገለጽ ነው አገሪቷ የሚያስፈልጋት ብሔራዊ መግባባትና ውይይት ነው። እኛ በጽሁፍም በቃለ ምልልስም በስብሰባም ገልጸናል። ከአሁን በፊትም ተዘጋጅተናል ለውይይቱ እና ለምክክሩ። ከአስራ አንዱ ጀምሮ ከአጀንዳው ከጊዜው ከምኑም እንደዛ ኤቢሲዲ ስቴፕ ባይ ስቴፕ ተደርጎ ገንቢና ለችግራችን ፍትሃዊ ጉባኤ ይሆናል ብለን እናምናለን። በአግባቡ ከተካሄደ ምርጫው በሄደበት መንገድ ይህንም ከሄደ አገሪቷን ወደ ሸለቆና ማንመለስበት ቦታ የሚወስደን ይመስለናል። ግን ከአሁኑኑ ሁሉንም ነገር ቢታረም ጥሩ ነው።
በአዲስ አበባ ዩኒቨርሲቲ በፖለቲካ ሳይንስ የሶስተኛ ዲግሪ ትምህርታቸውን በመከታተል ላይ የሚገኙት አቶ ሽመልስ ኃይሌ ለፖለቲካ ወላጅ ችግር ውይይት መፍትሄ ነው ብለው እንደሚያምኑ ይናገራሉ።
ሀገራዊ ምክክር ማለት የፖለቲካ ችግር ላብራቶሪ ማለት ነው። ብዙ ሀገራት ይህንን ያደርጋሉ። ነገር ግን የሚያደርጉበት በተለያየ መንገድ ነው። ከተለያዩ ዲሞክራቲክ ከሆነ ስርዓት ወደ ዲሞክራሲ ለመሸጋገር ሀገራዊ ምክክር በኮንፈረንስ ደረጃ ያካሄዳሉ። እንደ ኢትዮጵያ ያለው ደግሞ ዘለግ ያለው የቆየውን ችግርን ለመፍታት የሚያካሄዳሉ እና ሀገራት በተለያየ መንገድ ሀብሊ ሰክሰስ ያልሆኑ በተለያየ ደግሞ ፌል ያደረጉም አሉ እና ለኢትዮጵያ የሚሆነው እያንዳንዱ በተለያየ ሀገራት ያካሄዱት ሰክሰሳቸው ምንድን ነው? ድክመታቸው ምንድን ነው የሚለውን ፖሊሲ የሆነውን ሀሳብ ነው የሚሻለው መስለኛል።
በኢትዮጵያ አሁን ባለው ተጨባጭ ሁኔታ እነማን በዚህ ውይይት ላይ መሳተፍ አለባቸው ተብሎ ያቀረበላቸው ጥያቄ የኢዜማው አቶ የሺዋስ አሰፋ ዝርዝር ጉዳዮቹ በኮሚሽኑ በነጻነት እንዲወሰኑ እንደሚፈልጉ ተቀምጧል።
ምንም የፖለቲካ አጀንዳ የማይካተት መኖር የለበትም። ምንም አይነት ሐሳብ ከጠረጴዛው ውጪ መሆን የለበትም የሚላለት ከዛ ቀጥሎ ግን ለማን ይሳተፉ በየትኛው የአጀንዳ ቀደም ተከተል የሚሆነው የሚለውን ግን ኮሚሽኑ በነጻነት እንዲወስን ነው የምንፈልገው።
ትጥሩ ነው ገምታ በበኩላቸውም መሳራ አንስቶ እየተዋጉ ያሉ አካላትም በዚህ ውይይት ላይ መካተት ይኖርባቸዋል ብሎ እንደሚያምኑ ተናግሯል።
እኛ ማንንም ጠላት አድርገን ወይም ማንንም አሸናፊ አድርገን ራሳችንን ተሸናፊ አድርገን አይደለም የምንቆጥረው በጋራ አሸናፊዎች እንድንሆን ለሀገራችን ሰላም የሚያወርድ ከሆነ ለሀገራችን ዲሞክራሲ ግንባታ አስተዋጽኦ የሚያደርግ ከሆነ ለሀገራችን ሰላም ግማሽ መንገድ አይደለም ብዙ መንገድ ሄደን የምንቀበለው የምንተባበረው መስዋዕትነትን ለመክፈል የጊዜ የውቃት የገንዘብ የሥራ ሁሉ መስዋዕትነትን ለመክፈል ዝግጁዎች ነን።
የአረናው አቶ ጎይቶም ነፍጥ አንግቦ በኦሮሚያ በቤኒሻንጉልና በትግራይ ውስጥ የሚገኙ ኃይላትም በዚህ ውይይት ላይ ሊሳተፉ ይገባል ይላሉ።
በዋናነት መታሰብ ያለበት ከካቢኔው ውስጥ ያሉ ፓርቲዎችን እድል አጥቷል ብለን አይደለም ያስተብኛለን ሌሎች የሚዋጉ ኃይሎችን ወይም ደግሞ ሌሎች ከዛው ውጭ ያሉ ነገሮችን በእውነት መታየት ያለበትና
በዚህ ጉዳይ ላይ አስተያየት የሚሰጡት የፖለቲካ ምሁሩ አቶ ሽመልስ ኃይሌ የሚከተለውን ብሏል።
ንፍጥም አንግቦ የሚንቀሳቀስ አካላት ምንም እንኳን ሌላ ተጨማሪ የተለያዩ ፖለቲካ ፍላጎት አጀንዳዎችን በተለያየ ጊዜ ጦርነት ቢመጡ መሰረታዊ የሆኑ ግን የፖለቲካ ጉዳዮች አሉ እነሱ መንስኤ ሆኖ ስለዚህ ይሄ ዳይሎግ እነዚህን ጉዳዮች ፊክስ ካደረገ በመሰረታዊነት አንድ ህዝብ ተነስቶ የሚዋጋበት መንገድ አይኖርም ማለት ነው። ያ ድንበር ነው የሚዘጋውና የየትኛውም ጦርነት መጨረሻው የፖለቲካ ማግባባት ነው። ድርድር ስለሆነ አደም ብሎ ህብረተሰቡ ከተነጋገረ ያው በሰሜን በኩል የትግራይ ሊቃን የትግራይ ወጣቶች የተለያዩ በተለያየ መንገድ ኢንቮልቭ አድርጎ ችግራቸው የፖለቲካ ጥያቄያቸው ምን እንደሆነ ከሌሎቹ ጋር ከተነጋገሩ ሌሎቹን ካስረዱና ሌሎቹ እነሱን ካስረዱ ጦርነቱ ወደ መጋባደዱ የሚያይበት መንገድ የለም ማለት ነው።
በቅርቡ ክሳቸው ተቋርጦ ከእስር የተለቀቁ ግለሰቦችን የሚመለከት ሁለት ጎራ ከፍሎ የሚያከራክር ሐሳብ ብቅ ማለት ጀምሯል። አንደኛው ሐሳብ መንግስት በእስር ላይ የነበሩ የፖለቲካ ፓርቲ መሪዎችንና አባላትን ክስ ማቋረጡ ለብሔራዊ ውይይቱ ካሁኑኑ ተስፋ ሰጪ ነው ሲሉ ይደመጣሉ። በሌላ ወገን ደግሞ የሀገሪቱ ህዝብ ተወካዮች ምክር ቤት በሽብር የፈረጃቸው የፖለቲካ ፓርቲ አባላት ክሳቸውን ማቋረጡ በብሔራዊ ውይይቱ ላይ ጥርጣሬ እንዳላቸው የሚገልጹም አሉ። በዚህ ጉዳይ ላይ አስተያየታቸውን የተጠየቁት አቶ የሺዋስ ሲመልሱ ሰዎች ለምን ተፈቱ የሚል ቅሬታ የለንም፣ ነገር ግን ሂደቱ ላይ የግልጸኝነት ችግር አለው ይላሉ።
ቶሎ ብሎ ወደ ጽንፍ መውጣት ጥሩ አይደለም። አሁን ያለንበት ሁኔታ ተረጋግቶ ማየትን የሚጠይቅ ግራ ቀኝ ማስተዋልን የሚጠይቅ የሁሉ ነው። ኢትዮጵያ ያለችበትን የተወጠረችበትን መንገድ ማየት ያስፈልጋል እና ይሄ ነገር አልፏል ወይ ወድቋል ለማለት በጣም ብዙ ነገሮች ማየት ያስፈልጋል። በእኛ እምነት ኪው ሰው አልፈታ ልንል አንችልም። በተለይ እስር ቤት ለነበርን ሰዎች እንደዚህ አይነት ውስጥ ልንገባ አንችልም። ግልጽ ነው። ግን የሚደረጉ ነገሮች አንደኛ የተቋማትን ነጻነት ያከበሩ መሆን አለባቸው። ቢያንስ በውሳኔ ሰጪ አካላት በውይይት የጸደቁና የተስማሙባቸው መሆን አለባቸው። ድንገታዊ መሆን የለባቸው። ፍትህን የረገጡ መሆን የለባቸው። ከዚህ አንጻር በጣም ብዙ ጉድለቶች እንዳሉበት እናምናለን። ያ ግን ጠቅላላ ሂደቱን ዜሮ ያደርገዋል የሚል ግምገማ ግን የለም።
የፖለቲካ ምሁሩ ሽመልስ ኃይሌ በበኩላቸው ውይይት ሲባል እንደ ጦርነት የማትፈልገውን አካል ማስወገድ ማለት አይደለም፣ የማይፈላለጉ አካላት ቢኖሩም አብሮ ቁጭ ብሎ መነጋገር መቻል አለባቸው ብሏል።
አዎ ምንድነው ሀገራዊ ምክክር ስንል ሁሉን አቀፍ መሆን አለበት። ሁሉም አጀንዳ ወጥቶ የምንነጋገርበት መሆን አለበት። ስለዚህ እንደ ኢትዮጵያ ላለች ሀገር በምንም ይሁን የሚጎረብጠው ነገሮችን ቢኖሩም በፖለቲካ ጋር ተያይዞ የታሰሩ ሰዎች ከእስር ቤት መፈታቱ እንደ ኢትዮጵያ ፖለቲካ ባህል ለውጥ መውሰድ አለብን። ምክንያቱም ባለፉት 110 ዓመታት የኢትዮጵያን ፖለቲካ ለመፍታት ማሻራን ተጠቅመን ተዋስተናል። ብዙ ሰዎች ተጠፍጥፈዋል፣ ሞቷል፣ ብዙ ሰዎች ታስሮ ተፈቷል፣ ብዙ ድርጅቶች ግለሰቦች በአሸባሪነት ተፈርጆ ፍረጃቸው ተነስተዋል። ስለዚህ እነዚህ ያለፈንባቸው 110 ዓመት የሞከርናቸው ነገር ግን ውጤት ሊያመጣ ያቻለ መገለባበጥ ነው የሆነው። ስለዚህ በእነነት ሰዎች በፖለቲካ ምክንያት የታሰሩ ሰዎች ተፈቶ ሐሳባቸው እንዲያጸዱ የሌሎችን ሐሳብ እንዲያዳምጡና መነጋገር አንደርስታንድ ለመደራረግ መቅረቡ እንደ ጥሩ ሁኔታ ነው መውሰድ ያለበት።
የህዝብ ተወካዮች ምክር ቤት የኮሚሽኑ መቋቋማ አዋጅ ካጸደቀ በኋላ ተቆማ ማቀረባ ጊዜውን ከጥር 6 ጀምሮ ለአንድ ሳምንት አራዝሞ ተጨማሪ የእጩ ተቋማዎችን በመቀበል ሂደት ላይ እንደሚገኝ ከትናንት በስቲያ ሐሙስ በወጣው መግለጫ አስታውቋል። ለአሜሪካ ድምጽ ለተጠናከረው ዘገባ ከአዲስ አበባ ምትኩ ፍቃዱ።
ወለተከታይ ዘገባን ሽጋግራለን። ድሬዳዋና ቆሎጂ መጠለያ ውስጥ ከአራት አመታት በላይ መቆየታቸውን የተናገሩ ተፈናቃዮች ተቋቁመው ራሳቸውን እንዲችሉ አለመደረጉን በመግለጽ ቅሬታ አሰምተዋል። ድሬዳዋ የነበሩ ተፈናቃዮችን ማቋቋማቸውን የመንግስት ባለስልጣናት ቢናገሩን ተፈናቃዮቹ ግን ተደርጓል የሚባለው ድጋፍ በቂ አይደለም እያሉ ነው። በሌላ በኩል ሶማሌ ክልል ውስጥ ባለፈው አመት የተከሰተው ጎርፍና የዘንድሮው ድርቅ በመደራረባቸው ጥሪቱን እንዳሟጠጡበት ክልሉ አመልክቷል። አዲስ ቸኮል ዝርዝሩን ይዟል።
ከአራት አመት በፊት በኦሮሚያና በሶማሌ ክልል አዋሳኝ አካባቢዎች ተከስቶ በነበረው ግጭት ምክንያት ከኦሮሚያ ተፈናቅለው ድሬዳዋ ሚሊኒየም ፓርክ ውስጥ የተጠለሉ ዜጎች እንዲቋቋሙና ራሳቸውን እንዲችሉ የሚያደርጋቸው ድጋፍ እንዳልተደረገላቸው ለአሜሪካ ድምጽ ተናግረዋል። የተፈናቃዮቹ ኮሚቴ አስተባባሪ እንደሆኑ የነገሩን ፖኮራስን የተባሉ ተፈናቃይ ከተጠለሉበትም እንዲለቁ መጠየቃቸውን ተናግረዋል።
አራት አመት እኛ መጀመሪያ ያለንበት በተፈው ቦታ ያው ግጭት ተፈጠረ። ሰላማችን ወደዚህ ወጣ። ስመጣ ደግሞ ያው አንድ ቦታ እዚህ አንድ ሚሊየም ባርኬና እዚህ ወጣት ማካል ሁለት ግሩፕ ሆነን ቦታው ስላልበቃን ወደ ላይ አራት አመት ሙሉ ቆይተን ነበር። ከዛ አሁን ነገ ተነጎዳ ቆም ነገር እናረጋለን ያሉ አራት አመት ሙሉ ቆይተን ነበር። አሁን ግማሻችን ተወስዷል ወደ የተለያየ ባጆች እዚህ ወደ ሽኒሌ ወደ ሙሉም ይባል ወደ አውባሬ ይባል ብዙ ቦታ እየተወሰደ ነው። ሲወሰድ ደግሞ እስካሁን እኛ ቆም ነገር ያላገኘነው ነገር የለም። ቦታ ብቻ ተሰጠን ለግማሻችን፣ ግማሹም እዚህ ቀርቶ የድርጅት ለቀቁ ቦታው እያሉ እኛ እንላካለን ቦታ ነስቱን እያለ ግማሹ ቦታ መሬቱ አልበቃም ብሎ መንግስት እጅ እየጠበቀ ነው።
ከቅርብ ጊዜ ወዲህ የምግብም የንጹሃም ሆነ የሕክምና አገልግሎት በአግባቡ እንደማያገኙም የተናገሩ አሉ። በሌላ በኩል ግን ድሬዳዋ የሚገኙ ከ4000 በላይ ተፈናቃዮች ከመጠለያ ወጥተው ራሳቸውን እንዲችሉ ተደርጓል ሲሉ የሶማሌ ክልል ርዕሰ መስተዳድር አቶ ሙስጠፋ መሐመድ በፌስቡክ ገጻቸው ላይ አስፍረዋል። በድሬዳዋ ሚሊኒየም ፓርክ መጠለያ ቆይተው የዩኒቨርሲቲ ትምህርቱን ተከታትሎ መመረቁን የሚናገረው ኤልያስ ዴቶ መንግስት እሱን ጨምሮ ለ527 አባወራዎች ቦታ ሰጥቶ ጄደኒ በተባለ ቦታ መኖር መጀመራቸውን ይገልጻል።
እስከ ነበር ተፈናቅለ ይመጣ ከመታራ ስንት አመት ቆየ እዚህ ድሬዳዋ መጠለያ ካም?
4 አመት።
አሁን የት ነው ያለው?
ጄደኒ።
ጄደኒ የሶማሌ ክልል መንግስት የሰራው ቦታ ነው?
አዎ። አይ ቤት አልተሰራም ግን እኛ ነው እዛ ጋር ሄደን ማለት ነው በእኛ ሸራ ማለት ነው። እኛ ሸራ ነው የተሰራው እንጂ እነሱ ገና ቤት አልተሰራም ግን ቦታ ተሰጥቷል።
ቤት ተሰርቶላችሁ የሄዱ ሰዎች አሉ?
አይ የለም ገና ኮንትራክት ወስዶ ገና ይሰራል መሰለኝ ግን እስካሁን ግን እኛ ጋር መጣል።
ወደ ጄደኒ ከተመሩት ውጪ አውበሬና ራሱ ወደ ተባሉ ሌሎች ቦታዎችም እንደሄዱና በየጎሳቸው እንደሰፈሩ የተደረጉ ሌሎችም ድሬዳዋ ሚሊኒየም ፓርክ ውስጥ ተጠልለው የነበሩ መኖራቸውን ያገኘነው መረጃ ያመለክታል። ሆኖም ከመቶ በላይ አባወራዎች ዛሬም ድሬዳዋ ሚሊኒየም ፓርክ ውስጥ ተጠልለው የሚገኙ ሲሆን አብሯቸው የነበሩ ሰዎች ወደ ተለያዩ ቦታዎች ሄደው እንደሰፈሩ ከተደረገ በኋላ የምግብና የንጹህ አቅርቦት እንዲሁም የጤናና ሕክምና አገልግሎቶች የቀነሱባቸው መሆኑን ገልጸዋል። ከኦሮሚያ ተፈናቅለው ድሬዳዋ ተጠልለው የነበሩት ወደ ቀድሞ አካባቢያቸው መመለስ እንደማይፈልጉ የተፈናቃዮች አስተባባሪ አቶ ቦቀር ሀሰን ተናግረዋል።
መጥቶበት የተመለሰ የለም። አጠቃላይ የመጥቶበት ቦታ የተመለሰ የለም።
ቤት ተሰርቶ ተጠቅሷል?
ቤትም የተሰራ የለም። አንደዚህ ወደ መጋላዓት የሚባለው ከውርሶ ወደዛ መሰረት ጀምሮ ቤቱም ሳይልቅ ከሶስት አመት በፊት ወስዶት ነበር የመንግስቱ። ልክ ቤቱን ጀማምሮት ለመቶ አባወራ ቤቱም ሳያልቅ በማዕከል ቆመ። ቤቱም ደግሞ አሁን እየፈራረሰ ተጠቅሞች ሆነ።
ድሬዳዋ የሚገኙ ተፈናቃዮች ቁጥር በአጠቃላይ 4100 እንደሚሆን የሶማሌ ክልል ባለስልጣናት ይናገራሉ። ከዚህ ሌላ ከባቢሌ ከተማ አልፎ በሚገኘው ኮሎጂ መጠለያ ደግሞ 16000 ተፈናቃይ አባወራዎች እንደሚገኙ ተገልጿል። እነዚህን ራሳቸው በማስቻል ረገድ ምን ተደረገ ስንል ጠይቀን ነበር። ከስካሁን የድሬዳዋዎችን 4000 ተፈናቃዮች ጨምሮ ወደ 12000 የሚሆኑ ሰዎች ከመጠለያ ወጥተው ራሳቸውን እንዲችሉ መደረጉን የሶማሌ ክልል አደጋ ስጋት ስራ አመራር ኮሚሽን ምክትል ኃላፊ አቶ አብዱል ፈታህ ማህመድ አብዲ ገልጸውልኛል። በዚህ አመትም 12000 የሚሆኑ የቤተሰብ አባላት ያሏቸውን 2445 አባወራዎች መልሶ ለማቋቋም መታቀዱንና ለዚህም የስዊዝ ልማት ኮርፖሬሽን የሚባል ድርጅት የገንዘብ ድጋፍ ለማድረግ መስማማቱን አቶ አብዱል ፈታህ አመልክቷል።
መንግስት ማሰውት የስለየ ቦታ ሪሎኬት ለማድረግ ነው ያሰበን። የሆነ ዶክመንት ያለ እቅድ አለ። ያ እቅድ ዱርበል ሶሉሽን ምን ኦፕሽን ባለ እቅድ አለ። ዩኤን እና የኢትዮጵያ መንግስት የተስማመ እቅድ ነው። ሪሶርስ ብቻ ነበር የምንጠብቀው። አሁን ባለፈው ሳምንት ስዊስ ኤስዲሲ የምትባል ስዊስ ዲፕሎማቲክ ኮኦፕሬሽን አላፊ መጥቶ ነበር። እነሱ የሚተባበሩት በዛው በቅሩ መሰረት የሚተባብሩ ድጋፍ አለ። ያ ድጋፍ እስከ 2000 አባወራ ደገፋል።
አምስተኛ አመታቸውን ያዙ ተፈናቃዮችን እስካሁን ማቋቋም ለምን እንዳልተቻለ የተጠየቁት አቶ አብዱል ፈታህ ክልሉ አሉበት ያሉትን ችግሮች ዘርዝረዋል።
አንደኛው መንግስት ኦሮሚያ መንግስት የወሰዱት ግዜ ለነሱ ተፈናቃዮች የተቋቋሙት የባለፈው የነበረ መንግስት ነው። እኛ ጋር አሁን በሶስት አመት ውስጥ ነው አዲሱ በሶስት አመት ውስጥ ፐርሶን ሳፋር ነው። አንደኛው ችግሩ አሁን በሪሶርስ የተመለከተ ነገር ነው። ክልሉ እንደምታውቀው ከሌሎች ክልሎች ተወዳዳሪነት ነበረ። የተለያዩ መድረኩም አለ። የተለያዩ ተፈናቃዮችም አለ። እነሱ በግስት ብቻ የተፈናቀሉት ብቻ ሳይሆን ድርቅ የተፈናቀሉትም አለ። በጎርፍ የተፈናቀሉትም አለ። እና ኢንዱስትሪ ቻናሎች ስላለ ሪሶርስም ማነስኛ ስለሆነ ከሪሶርስ ፓርተር ብቻ ነበር መልሶ ለማቋቋም ስራ ያስቆየ።
በቀጣዮቹ 3 አመታት ግን ሁሉንም ለማቋቋም አቀዳቸውን ኃላፊ ጠቁመዋል። ከድሬዳዋ ራሳቸውን ችለው ተቋቁሟል ስለተባሉትም እንዲህ ብለዋል።
አንደኛው ነጥብ ይሄ ቤት አላላቁም። ከ3 አመት ልክ ለውጥ ስመጣ ነው ቤቶች የተሰሩት። እቅዳቸው 3 ቦታ ሁለት መቶ ቤት ለመስራት ሁለት ቦታ ደግሞ ሁለት መቶ ቤት ለመስራት ነበር እቅዱ። ግን የኮንትራክት ችግር የኛ ችግር እና የሰኑ እና የወረዳ አስተዳደር ችግሮች ነበር። ትንሽ ግን ስለሄደ ገንዘቡ የተደግስተች ምክንያት የወሰዱበት ኮንትራክት እና ማቴሪያል ዋጋው ተሳውግዘ ዋጋ የተለየ ሆነና እና የሱፐርፊሽን ጉዳዮች የተለየ ነገሮች ነበር የተገኘ። አሁን ግን እኛ ክራችን ቶሎ ኢንስቲትዩት ሰዎች የኢንጂነሪንግ ቲሞች ምከን ነበር። እነሱ አሰስ ተደርጓል። ሪፖርታቸው አቀረቡት። በቢሮ ማኔጅመንትም በብርንዳ አይተናል። በብር ፈላልገን ለማስተረስ ነው አሁን ክራችን እሱ እነዚህ ነገራት ያደረጉት። ሌላ ደግሞ ይሄ ከድርዳ መለያ ባክ በታይበታ የተመለሱ ሰዎች ምን አደረገን መሰለኝ፣ አንዳንድ ቦታዎች መሬት ለኛ ነው የገሰን። መሬት ከስተናል ምግባቸው በመደኛ ምግብ እና ሲሩት ለላ ድጋፍ ምግቦቹም እየተጠነ አለን። በቴምበር ሸልተር እነዚህ ሸልተሮችም ደግሞ ተሰርተዋል። በውሃ በኩል ጤና በኩል ደግሞ ወረዳ እየደገፉ ናቸው።
አሁን ቤት ተሰጧቸው በተለያዩ አካባቢዎች የሰፈሩ ተፈናቃዮች ራሳቸውን የሚችሉባቸው የድጋፍ ፍጥሮች መኖራቸውንም አቶ አብዱል ፈታህ ይናገራሉ። በሌላ በኩል አሁን ድረስ ድሬዳዋ ሚሊኒየም ፓርክ ውስጥ የሚገኙ ወደ 100 አባወራዎችም ወደ ሸበሌ ዞን እንዲሄዱ እንደሚደረግ አቶ አብዱል ፈታህ ተናግረዋል። የተፈናቃዮቹ አስተባባሪ አቶ ቦቆርም ተፈናቃዮቹ ከድሬዳዋ ወደ ሸበሌ ዞን የሚወስዳቸው መጓጓዣ እየተጠበቀ መሆኑን አረጋግጠውልናል። የምግብና ንጹህ መጠጥ አቅርቦት መጓደልም በቅርቡ ወደ ሸበሌ ዞን ይሄዳሉ በሚል ተሳቢ አቅርቦቱ እንደቀድሞ ባለመላኩ መሆኑን አቶ አብዱል ፈታህ ተወካይ ይናገራሉ። ከአራት ዓመት በፊት በኦሮሚያና ሶማሌ ክልሎች አዋሳኝ አካባቢዎች ተፈጥሮ በነበረው ግጭት ሳቢያ ከተፈናቀሉት መካከል ጅጅጋ ከተማ አቅራቢያ ከምትገኘው የኦሮሚያ ጭናክሰን ከተማ ተፈናቅለው የነበሩት 3600 የሚሆኑት ግን ወደ ከተማይቱ መመለሳቸውን የክልሉ ርዕሰ መስተዳድር አቶ ሙስጠፋ መሐመድ ይፋዊ ገጽ ላይ የወጣው መረጃ ያመለክታል። በግጭቱ ኦሮሚያ ክልል 1 ሚሊዮን የሚሆኑ ሶማሌ ክልል ደግሞ 660 ሺህ አካባቢ ቁጥር ያላቸው ተፈናቃዮችን ማስተናገዳቸውን ሲገልጹ ነበር። ይሁንና አብዛኞቹ ተፈናቃዮች በሁለቱ ክልሎች ድንበር አካባቢ የሚገኙ አርሶ አደሮችና አርብቶ አደሮች በመሆናቸው ግጭቱ ሲቆም ወደ ቀድሞ መጠለያቸው ለመመለስ ብዙ አልተቸገሩም። በከተሞችና ከድንበር አካባቢ ከራቁ አካባቢዎች የተፈናቀሉት ግን ወደ መጠለያ ሰፈሮች ለመግባት ተገደው ነበር። የኦሮሚያ ክልላዊ መንግስት እነዚህን ተፈናቃዮች በልዩ ልዩ የክልሉ ከተሞችና በአዲስ አበባ ሲያሰፍር፣ ሶማሌ ክልል ግን መጠለያ ከገቡ ተፈናቃዮች መካከል አብዛኞቹን በተለያዩ ክልሎች ምክንያት ራሳቸውን ማስቻል እንደተሳነው ይገልጻል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
ዝግጅታችን ይቀጥላል እስከ ምሽቱ 4 ሰዓት። ክቡራትና ክቡራን በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቪኦኤ ኢትዮጵያ ቻነል ላይ ነው ያለነው። ከዚህ መደበኛ ስርጭታችን በተጨማሪ በ19 እና በ25 ሜትር ባንድ አጭር ሞገድ ከምሽቱ 2 ሰዓት እስከ ምሽቱ 2 ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ዝግጅት እንድታዳምጡ እንጋብዛለን። በኦሮምኛ ከምሽቱ 2 ሰዓት ተኩል እስከ 3 ሰዓት፣ በትግርኛ ከምሽቱ 4 ሰዓት እስከ 4 ሰዓት ተኩል በተመሳሳይ ሞገዶች ላይ አለን። ዌብሳይታችን amharic.voanews.com ላይ እንገኛለን። በፌስቡክ እና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ኢንስታግራም እና ዩቲዩብ ላይም ታገኙናላችሁ። አስተያየቶቻችሁን ልታጋሩን ብትሹ በተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመር 14 ላይ ደውላችሁ ሐሳቦቻችሁን መተው ትችላላችሁ። በድምጽ በተቀረጸው መመሪያ መሰረት አኑሩ ታዲያ አስተያየቶቻችሁን። በኢሜይል ለምትጠቀሙ ደግሞ አድራሻችን horn@voanews.com። ከመላ ዘጋቢዎቻችንና የቴክኒክ ባለሙያዎቻችን እንዲሁም ከምሽቱ ፕሮግራም ዋና አዘጋጅ ጽዮን ግርማ ጋር አብረናችሁ ነን። ሰሎሞን አባተ ነኝም አስተናግዳችሁ። አሁን አንድ ሙዚቃ ለቅዳሜ ነው። አባለም ለኔ አባለም ለኔ ጀብሮ ታጀባ አባለም ለኔ አባለም ለኔ ጀብሮ ታጀባ ተራ ኩነኔ ወደ ተከታዩ ዘገባ እንሸጋገር። ፈጣን ምግቦችን በማዘጋጀትና ለገበያ በማቅረብ የሚታወቀው ግዙፉ የአሜሪካ ኩባንያ KFC በበርካቶች ዘንድ ተወዳጅ የሆነውን የድንች ጥብስ ለማዘጋጀት የድንች እጥረት እንዳጋጠመው ማስተዋወቁን ተከትሎ ኬንያውያን ተገልጋዮች የድርጅቱን ምርት ላለመግዛት አድማ ጠርተዋል። KFC Kentucky Fried Chicken ነው ሙሉ ስሙ። ባወጣው መግለጫ የድንች እጥረቱ ያጋጠመው በኮቪድ-19 ወረርሽኝ ምክንያት የጥሬ ድንች አቅርቦት ላይ የመዘግየት ችግር በመፈጠሩ መሆኑን ቢያስታውቅም በሀገር ውስጥ የተመረተ ድንች አለመጠቀሙ ኬንያውያኑን አስቆጥቷል። የጃክሰን ቡንጋኒን ዘገባ ስምንሽ ቆየት አቀርበዋለች።
ድንች ኬንያኖች በከፍተኛ መጠን ከሚመገቡት ምግብ ሁለተኛውን ደረጃ ይይዛል። ሆኖም ፈጣን ምግቦችን በመሸጥ የሚታወቀውና በኬንያ ከ10 ዓመት በላይ ሲሰራ የቆየው KFC ድርጅት ግን የኬንያ ገበሬዎች የሚያመርቷቸው ድንቾች የጥራት ደረጃቸውን የጠበቁ አይደሉም በማለት ድንቾቹን ከሀገር ውስጥ ገበያ እንደማይገዛ ማሳወቁ በርካታ ኬንያውያንን አስቆጥቷል። በርካቶችም ቅሬታቸውን በማህበራዊ ሚዲያዎች ላይ እየገለጹ ሲሆን የKFC ምርቶችን አትጠቀሙ በሚል የተጀመረው ዘመቻ በትዊተር ላይ በአንደኛ ደረጃ መነጋገሪያ ርዕስ ሆኗል። ይህን አስመልክቶ የቪኦኤ ጋዜጠኛ ሙቪንጋኒ ያነጋገራቸው ቱክላሜ የተሰኘ የእርሻ አመራር ድርጅት ኃላፊ የሆኑት ኬቨን ካማው በኬንያ ምንም አይነት የድንች ምርት እጥረት ሳይኖር KFC ከሀገር ውስጥ ገበሬዎች አለመግዛቱ ችግር መኖሩን ያሳያል ብለዋል።
But then the issue is when we find farmers throwing away a lot of
ትልቁ ችግር ገበሬዎቻችን የሚያመርቱት ድንች በገበያ ስርዓት ውስጥ ተቀባይነት ማጣቱ ነው። ይሄንን ማየት በጣም ይጎዳል። ምክንያቱም ድርጅቱ ሊገዛውና ሊጠቀምበት የሚችለው በቂ ድንች በሀገራችን አለ።
KFC የሚጠቀምባቸውን ምርቶች ከግብጽና ከኔዘርላንድ እንደሚያስመጣ የሚናገሩት የእርሻ አመራር ድርጅት ኃላፊው የሀገር ውስጥ ድንች ምርት የጥራት ደረጃው ዝቅተኛ ከሆነ KFC በኬንያ በቆየበት ጊዜ የምርት ጥራቱ እንዲሻሻል ሊያግዝ ይገባ ነበር ይላሉ።
And the biggest issue is in that 10 years I believe
በኬንያ የሚመረተው ድንች ጥራት በሚፈለገው ደረጃ ላይ ካልሆነ ገበሬዎቻችንን በማሰልጠን በሚፈለገው ከፍተኛ ደረጃ ማምረት እንዲችሉ ማድረግ ይቻል ነበር። KFC በኬንያ ውስጥ ውጤታማ መሆን ይቻለው ሰው በፊልምና በመሳሰሉት ሲያዩ ስለኖረና እንደ እድገት ምልክት የሚቆጠረው ድርጅት ስለሆነ ነው። ስለዚህ ቢያንስ የገበሬዎቻችንን አቅም በመገንባትና ጥራት ያለው ምርት እንዲያመርቱ በማድረግ ውጤታማ ያደረገውን ማህበረሰብ መርዳት ይችል ነበር።
ኬንያኖች ቅሬታቸውን ወደ ማህበረሰብ ሚዲያ ከወሰዱና ህብረተሰቡ የKFC ምግቦችን እንዳይጠቀም ዘመቻ ከጀመሩ በኋላ ግን KFC የሀገር ውስጥ ምርት አቅራቢዎችን መጠቀም እንደሚጀምር ቃል ገብቷል። ካማው ይህ ውጤት የተገኘው ባለፈው አንድ ሳምንት ውስጥ በማህበራዊ ሚዲያ ኃይል KFC ላይ የደረሰው ጉዳት ከፍተኛ በመሆኑ ነው ይላሉ።
I really do wish that the leadership at KFC Kenya
ሁሉም በላይ ደስ የሚለኝ የKFC አመራሮች ከኔ ጋር ብቻ ሳይሆን ከኬንያ ህዝብ ጋር ቁጭ ብለው ቢነጋገሩ ነው። ምክንያቱም በጉዳዩ ላይ መነጋገርና መላማምጣት አለመቻላችን በራሱ ጥሩ አይመስልም። ድርጅቱን እንወደዋለን፣ ግን በዝምታ መግለጫ ማውጣታቸው ብቻ ለገጽታቸው ጥሩ አይሆንም።
በኬንያ በርካታ ፈጣን ምግቦችን የሚሸጡ ድርጅቶች ቢኖሩም ካማው እንደሚሉት ከሁሉም ተወዳጅ ሆነውና በተለይ በወጣት ኬንያውያን የሚዘወተረው ላለፉት 10 አመታት በኬንያ አገልግሎት ሲሰጥ የቆየው KFC ነው።
ወደ ተከታዩ ዝግጅት እንሸጋገር። አሁን ኑ ጭቃናብካ። ጭቃማብካት በአፈር በጭቃ መጫወት ከህፃንነት ዘመን ትውስታዎች አንዱ ነው። ይህን ጫወታ አውድ በዘመናዊ ሁኔታ በማደራጀት ወላጆችና ህፃናት ከተፈጥሮ ጋር ዳግም እንዲቀራረቡ ለማድረግ እየሰራ ያለ ድርጅት መቋቋሙ ተሰምቷል። በቅርቡም ብዙ ሰው የተሳተፈበት ኑ ጭቃናብካ ተብሎ የተጠራ ፌስቲቫል አዘጋጅቶ ነበር። የሐሳቡ ጠንሳሾች ባልና ሚስቱ የኪነ ጥበብ ባለሙያዎች አመራ ያሌውና ዮሴፍ ወልደ ማኑኤል ናቸው። ለመሆኑ የልጅነት ጫዋታን ብዙሃን የሚሳተፉበት ፌስቲቫል ለማድረግ ምን አሳሰባችሁ? ሀብታሙ ስዩም የተነሳበት ጥያቄ ነበር። ወደ አመራ መልስ እንዝለቅ።
ባልና ሚስቶች ነን። ስለዚህ ሁለት ልጆች አሉን ልጆቻችን እንዴት አድርገን ነው እናሳድገው የሚለው ሐሳብ ለሁለታችንም ጥያቄ ነበርና እንዴት ነው እኛ ያደግነው እኛ ምንድነው የምንፈልገው ልጆቻችን እንዲሆኑ የምንፈልገው ነገር ምንድነው የሚለው ቁጭ ብለን ማሰብ ጀመርንና ያ ሐሳብ እኛ ራሳችን እንድንቆም ራሳችን ኮንፊደንስ ኖሮን ራሳችንን ሆነን እንድንኖር ረድቶናል። በየግል ህይወታችንም እንደገና ደግሞ ተጣምረንም ስንኖር በጣም ራሳችንን ሆነን ብዙ ሰው የኛ ላይፍ ያስገረመው ነው የምንኖረው። ለግዠሪ ላይፍ ሳይሆን ግን ባለን ነገር እንዴት አድርገን ህይወትን ቀለል አድርገን እንደምንኖር ስለሚያዩ ብዙ ትኩረታችን ህይወታችን ላይ ወይም ወደፊት ያለው ላይ ነው እንጂ ይሄ ማቴሪያል ላይ አልነበረም። እና እሱ ግን እንዴት የተሰራው የሚለው ሀሳብ ነበር ትልቁ ጥያቄ። እና እሱ ደግሞ የተሰራው በነፃነት መጫወታችን፣ አምቦ ጫረቃችን፣ በባዶ መሄዳችን፣ ጢባጢቤ ውሃ ሆን ያሁን ልጅነት እንዳለ እንደዚህ ነበረ። እና ይህንን ለምን ለልጆቻችን አናደርገውም በሚል ልጆቻችንን በእንደዚህ አይነት መንገድ ነው ያሳደግናቸው። ዶሮ ጫጩት እያባረሩ እንቁላል እያነሱ ለጎረቤት ቆስጣ ሲደርስ ሰላጣ ሲደርስ ኮትኩተን አብቅለን እየሰጡ ሸንኮራ ነበረን ሸንኮራ እየሰጡ ተካይተን የምንኖረው ግቢ ነው። ግን ያለንን ነገር እኛ እየሰጠን እናድግ ስለነበር እኛም ልጆቻችን ያንን ነገር ነው ለመስጠት የሞከርነው። ያ እዛ ውስጥ ደግሞ የብዙ ሰው አድናቆት፣ የብዙ ሰው ደስታ፣ የልጆቹ ደስታ በጣም እየሰፋ ሲመጣ ለምን ወደ ስራ እንቀይረውን ብለን ከዛ በኋላ ነው ብዙ ሰው የተቀየረው።
ዮሴፍ፣ አብዛኞቻችን በምናድግበት ዘመን ወላጆቻችን ስለዚህ ጨዋታ ያላቸው አመለካከት ተመሳሳይ አይደለም። ጥቂት የማይባሉ ወላጆች አሁንም ድረስ ልጆቻቸው በጭቃ መጫወታቸውን በስጋት ይመለከቱታል። አሁን ድረስ አንዳንድ ወላጆች ልጄ በጭቃ እንዲጫወት መፍቀድ ያለብኝ ለምንድን ነው? ምን ይጠቅመዋል? ምን ይረበዋል? የሚል ጥያቄ ሊያነሱ ይችላሉ። ለምንድን ነው ወላጆች ልጆቻቸው በጭቃ እንዲጫወቱ መፍቀድ ያለባቸው?
በጣም ቆንጆ ጥያቄ ነው። ከመመስረቱ አንስቶ ስናየው እንግዲህ ሁሉ ነገር የበቀለው ጭቃ ላይ ነው አይደል? አሁን እቺ ዓለም መንፈሳዊውንም ማቴሪያሉንም ዓለም ብናየው አፈር፣ ጭቃ በቃ የሁሉ ነገር መሰረት ነው። እኛ ውስጥ ያለ ሞለኪውል አፈር ውስጥ አለ። ጭቃ ስንል ደግሞ የምድር አንድ አካል ነው። በተለያየ ዘመን ፀሐዩ፣ ውሃ፣ ዝናቡ ሲፈራረቅበት ኢነርጂውን እያሳደገ ያለ አፈርን ነው ወደ ኤኒቲ ወደ ፎርም እንቀይረው። አንድ ነገር ብንተክልበት ያንን ያሉትን አስፈላጊ ነገሮች ለዛ ዘር ሰጥቶ ያንን አትክልት እንዲያበቅል የሚያደርገው አፈር ነው፣ ጭቃ ነው። ሶ የህይወት መሰረት ነው ብለን እናምናለን። ከመሰረቱም እኛ እንግዲህ እንዳለችህ ስናበቅል ስንኮተኩት እዛ ልጆቻችን የሚያዩ ነበረ። ምን ያህል ደግሞ ህይወታቸው በቃ በጣም በደስታ እንደሚሞላ ከስክሪን ይልቅ ተሩ ሲነኩት አትክልት ሲተኩ ሲኮተኩቱ በጭቃው አንድ ነገር ሲሰሩ የሚሰጣቸው ደስታ፣ ይህንን ደስታ ለብዙዎች ማጋራት አለብን ብለን ስላምን ነው ወደዚህ ያሳደግነውና ከዛ ውጭ ደግሞ እንደ አርቲስት ሁለታችንም ሰዓሊዎች ነን። ኤክስፐሪመንት ምናደርጋቸው ስራዎች ነበሩ። ሸክላ ስራ ብዙ እንሰራ ነበረ። እዛው ለስቱዲዮ ነበረን። ስክላፕቸር ብዙ እንሰራ ነበረ። ይሄ ለልጆች የሚሰጠውን ደስታ ስላየን ነው ወደዛ ያሳደግ ነው። እንግዲህ ወላጆች ሁሌ ጠይቃሉ፣ እንደው ጭቃ ግን ምን ላልብሰው ይላል። ምንም እኛ ንጹህ ጭቃ ነው የምንሰጠው እንላቸዋለን። የጭቃ ንጹህ አለው ወይ? አዎ የጭቃ ንጹህ አለው። እኛ አክቹዋሊ እዚህ ምን የምናሰራቸው ብዙ የሸክላ ፕሮፌሽናል ሸክላ የሚሰራበት ጭቃ ነው። ግን በልጅነታችን ኢትዮጵያ የልጅነትን ስናየው ግን በየጓሯችን ዝናብ ሲጥልም ምንም በጭቃ እንጠቀማለን። እና ልጆችን ከተፈጥሮ ማገናኘት ግራውንድ ማድረግ ኮኔክት ማድረግ እና ብዙ በጣም ሜዲቴቲቭ ፓወር አለው። ቴራፒቲክ የሆነ ነገር ነው። በጭቃ አንድ ልጅ ሲጫወት ማሰብ የሚፈልገውን ነገር ሁሉ ማሰብ ይችላል። ምንም ያለ ገደብ የፈለገውን ሼፕ በዛ መስራት ይችላል። መላቀቅ አይችልም። አሁን ወላጅ ነው እንጂ ይሄ ኮንሰርን ያለው ልጆቹ ከዛ ጨዋታ ላይ መነሳት አይፈልጉም። ይገርምሃል ረጅም ሰዓት በጭቃው ኤክስፐሪመንት እያደረጉ ነው መቆየት የሚፈልጉት።
የጤና ስጋት ጉዳይ ሁል ጊዜ ይነሳል። ያው ጭቃ በተፈጥሮው ንጹህ አይደለም ብለው የማሰብ ሁኔታ አለ። እናንተ ደግሞ እንደ ተቋም ስትንቀሳቀሱ ኃላፊነቱና ተጠያቂነቱን ጎን ለጎን ይሄድባችሁና የሚያመጣው ጫናና ሂደት ያለ ይመስለኛል። ያንን ለማስተካከል ምን አይነት ጥንቃቄ ታደርጋላችሁ? በምትመርጧቸው ቁሳቁሶችም ሊሆኑ ይችላሉ። በአጠቃላይ ህጻናቶቹ ጨዋታውን በሚከውኑበት ጊዜ ተጓዳኝ የጤና ችግሮች እንዳይዳረጉ ምን አይነት ጥንቃቄ ነው ያደርገው ተቋማችን?
የምንመርጠው ጭቃ አለ። እንግዲህ ጭቃ ስንል የሸክላ መስሪያ ጭቃ ነው እናዘጋጀው። የሸክላ መስሪያ ጭቃ ደግሞ በተፈጥሮ ራሱ በጣም ንጹህ መሆን አለበት። ምንም አይነት ብክለት የሌለው አፈር መሆን አለበት። እሱ የሚገኝበት ቦታ አለ። አዲስ አበባ ዳር ላይ ያሉ ሁለት ሶስት ቦታዎች አሉ። እነሱን በመጠቀም ነው ጭቃውን እናዘጋጀው እና በደም ፒዩሪፋይ የሆነና ለዚህ ስራ የሚሆን አርገን ነው። ያ ማለት ህፃናትም ቢናኩት ትልልቅ ሰዎችም ቢናኩት ምንም አይነት ሳይድ ኢፌክት የሌለው ናቹራል ነገር የሆነ ስለሆነ ሳይድ ኢፌክት የሌለው ነው። ሌሎች ጥንቃቄዎች ደግሞ እናደርጋለን። ለምሳሌ ልጆች ሲመጡ ቫዝሊን እንዲቀቡ አላል ምናልባት ቆዳቸው ፕሮቴክሽን እንዲሆን አንዳንድ ነገሮችን እናደርጋለን እና በዚህ በደንብ በተጠንቅቀን ነው የምናደርገው። ፓክም አድርገን ለሽያጭ እናቀርባለን። ጭቃ በኪሎ ይሸጣል እኛ ጋር እንግዲህ። ሶ ብራንድ አድርገን ፒዩሪፋይ አድርገን ንጹህ አድርገን ለረጅም ጊዜ ሰዎች ቤታቸው ወስደው እንዲጠቀሙ አድርገን እሱንም ሰዎች ይወስዳሉ፣ ቤታቸው ልጆቻቸው እንዲጠቀሙ ያደርጋሉ። ሌላው ደግሞ ቤታቸው ሆነ ጭቃ እንዴት ማዘጋጀት እንደሚችል በንጽህና እንዴት መዘጋጀት እንደሚችል እሱ ያለ ሰው እነዚህ ነገሮች እንወስዳለን ማለት ነው።
በስካሁኑ የሥራ ዘመናችሁ ከወላጆች እንዲሁም ደግሞ ከህፃናቱ ያገኛችሁት ምላሽ ምን ይመስላል? ደጋግማችሁ እነዚህን ፌስቲቫሎች እየከወናችሁ እንደሆነ አይቻለሁ። ትልልቅ የአገሪቱ ባለስልጣናትም በአንዳንድ ሁኔታዎች ውስጥ ተሳታፊ መሆናችሁንም በማህበራዊ ገጻችሁ ላይ ያዩ ነበረ። ስላለው ምላሽ እስቲ ንገሩኝ።
እንግዲህ ያው ሁሉም እስከ ዛሬ ድረስ ከጀመርንበት ቀን ጀምሮ ከስሙ ጀምሮ በጣም ደስ የሚል ምላሽ ነው ያለው። ከወላጆችም ከልጆችም ደስታቸውን እናያለን። ምክንያቱ ደግሞ የሚመስለን እንግዲህ እስካሁን የዚህ ሁሉ የሰው ደስታ ብዙ ሩቅ ነገር ስላልሄድን ነው፣ ከራሳችን ከአጠገባችን ካለ ነገር ላይ ስላመጣ ነው። አሁን ብዙ ጊዜ ምንም የአርት እይታም ባይኖረው ሰው ምንም ባይኖረው ግን ግሪን አካባቢ አትክልት ያለበት አካባቢ ቁጭ ሲል ደስ ይለዋል። ግን ምን እንዳስደሰተው አያውቀውም እንጂ ደስታውን ግን ያገኛል። እና ልክ እንደዛ ማለት ነው። ምን እንዳስደሰታቸው ያላወቁት ተፈጥሮ አጠገቡ ሲሆን አውቶማቲካሊ መደሰት ብቻ ነው። ምክንያቱም አፈጣጠራችን እንደዛ ስለሆነ እና ከዛ ካለን ፈጠርንበት ካጠገባችን ነው ይወደድ ነው ይሄን ሀሳብ እና ከስሙም ጀምሮ ውጭቃና አፍካ ሲባል በጣም ልጅነት ሁሉ ሰው ወደታች ነው ይሄ ላይ የተጫነበትን ነገር ይረሳና ሁልጊዜ የምናገኛቸው ሰዎች ወደ ልጅነታቸው ሲመለሱ ነው። እነዚህም ሲመጡም የሚያዩትም ስናወራም ግን አፕሮቻቸውም ግን ምጭቃ ላፋ ስንል ፈገግ ብሎ ነው። የትኛውም ቢሮዎችም ስንገባ ትም ቦታ ስንሄድ ምጭቃ ላፋ ነው ካለን በጣም በፈገግታ ነው የሚጀምረው እና በፈገግታ ደግሞ ሲጀመር ምንም ኔጌቲቭ ነገሩ ቢታይ እንኳን ያን ያህል እንደዚህ ጎልቶ አይወጣባቸውም። አንደኛው እሱ ይመስለናል። ሁለተኛው ደግሞ ምንም አይነት ነገር ወደዚህ ወንድ እንደዚህ አይነት አስተሳሰብ መንገድ ብዙ ሰው አልመጣም ወይም ደግሞ የተሻለ የሚመስልን ብልጭጩ ወደ ላይ ወደ ሌላው ዓለም ላይ ያለውን ነገር የተሻለ ብሎ በአብዛኛው ማህበረሰብ ወደዛኛው ነው የሚሄደው። ግን የኛ ደግሞ እሱም እናደንቃለን እሱንም እናከብራለን። መነሻው ግን ያስፈልገዋል ነው። ማህበረሰብ ከየት እንደመጣ የቱ ጋር እንደነበረ ካወቅን የት መድረስ እንደምንፈልግ ለመወሰን በጣም ቀላል ነው የሚሆነው። ግን መድረሻውን ብቻ ነው የሚያዩት እንጂ የቱ ጋር ከየት ተነስተው ወዴት እንደሚደርሱ መነሻው አይታወቀው እና ያን ማሳየታችን የሰዎች ያላወቁት ጥያቄ መመለስ ነው የሚመስለን። እኛ መልስ ስለሆነ የሚያገኙት ሁልጊዜ ደስታ፣ ምርቃት፣ በርቱ፣ ሂዱ፣ እንዳይቆም ነው ሁልጊዜ የምናገኘው እስከዛሬ ድረስ። እና በሴንተራችን 400 ካሬ ላይ ነው ያለው። አሁን 400 ካሬ ሲባል ሰፊ ይመስላል፣ ግን ሰው እዚህ ሲመጣ የመጀመሪያው በጣም ሰፊ ቦታ ያስፈልጋቸዋል። ትልቅ ቦታ ነው የሚያስፈልጋቸው። በጣም ትንሽ ናት። ከሀሳቡ አንጻር ጥበቱ ፊል ይደረጋል እና እኛም ደግሞ በተቻለን አቅም ያለንን ስፔስ ኢፌክቲቭሊ ተጠቅመን የመጣው ሰው ሁሉ ተደስቶ እንዲወጣ እያደረግን ነው። እኛም አንተኛም እውነት ደግሞ ለመናገር እኛ ስራችን ሳይሆን ኑሯችን ነው የምንኖረው። ኑሮ ስለሆነ ኑሯችን ነው ሼር የምናደርገው።
በመጪ ዓመታት ምን ልታደርጉ አሰባችሁ? በአፍሪካ ትልቅና ታዋቂ የሚሆን የጭቃ ፌስቲቫል ለማዘጋጀትም ፍላጎት እንዳላችሁ ሰምቻለሁ። በሱ ላይ የተወሰነ ነገር ብትሉኝ። እንዲሁም ደግሞ እደ ጥበብን ለማስተማር እንቅስቃሴዎች መጀመራችሁን ሰምቻለሁ። ምን ላይ ለማድረስ አስባችኋል የሚሉትን አጠር አጠር አድርጋችሁ መልሱልኝ።
እንግዲህ ያው የኛ ሐሳብ እንዳልከው ነው፣ በጣም ትልቅ ሐሳብ ነው የምናስበው። 10 ሄክታር ላይ ኦሬዲኛ ዲዛይናችንን ጨርሰናል። ስለዚህ በዛ ውስጥ ልጆችም ወላጆችም ሁሉም ሰው ልጅነቱ እንዲኖር ነው። የልጅነት ማዕከል ነው። ሁሉ ሰው ሲመጣ ልጅነቱን እንዲኖር እዛ ጀምሮ እንደ አዲስ ሪክሬት የሚያደርግበት እንደ ሪክሬሽናል ሴንተር ነው መፍጠር አላማችን። እዛ ውስጥ ሲመጣ ደግሞ እንግዲህ በባዶ እግር የሚካሄድበት ውሃው፣ አፈሩ፣ ሳሩ፣ ላቬንደሩን፣ ጠጅ ሳሩን፣ አሪቲውን፣ ኮሰረቱን እያሸተቱ የሚሄዱበት በጣም የምናቋቁመው ከዛም ደግሞ በፌስቲቫልም ደረጃ ደግሞ ለዓለም ማበርከት የምንፈልገው ይሄንን ዩኒቨርሳል ነገር ነው ጨጣ ለሁሉ ሰው አንድ የሚያደርግ ነው። ስለዚህ አሁን የነበረን የመስቀል አደባባዩ ፌስቲቫል ብታየው ከ10000 ሰው በላይ የተገኘበት ነው። በጣም 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 ደስታን የሰጠን የሁሉ ሰው ደስታን ያየንበት ነውና ያ ደግሞ ወደሚቀጥለው ወደፊት እንድናድግ እንድንሄድ አሻግረን ምንም እንዳልሰራን ነው የምናየውና ያ ደግሞ አንድ ቀለም ፌስቲቫል ነበር የሚለው ያ አንድ ቀለም ፌስቲቫል እና ቱሪስቶች ከውጭ መጣው አብራን እዚህ እናቦካበትን በጣም ሂዩጅ ሆነ ሙሉን ከተማውን የሚያጥለቀልቅ ኢቨንት ነው ለኔክስት ያሰብን ያለ ነው። እንደገና ደግሞ በህፃናቶቹ ላይ ደግሞ ሆነ በሌላው ዓለም ላይ ደግሞ ትራቭል እናደርጋለን። ሁሉም አገር ላይ እንዞራለን። በፌስቲቫል ደረጃ እንግዲህ እንደዚህ እየዞርን ዓለምን ማዳረስ ተፈጥሮ ማገናኘት ሰውን አንድነት መስበክ እሱ ነው የምንፈልገው። ስለዚህ ዩኒቲን በደንብ አርጎ የሚያሳይ ትልቅ ማቴሪያል ነው ጭቃ የመጣንበት ነው ምን ሄድበት ነው ምን ኖርበት ነው። በጣም ደግሞ የሚገርምህ ጭቃና አንስተህ ፊትን ብትቀባብ እዛ ጠገብ ያለው ሰው ብትቀባባው ለመለየት እንኳን ትቸገራለህ። እና ሰውን በጣም በሰከንድ ውስጥ አንድ የሚያደርግ ያለን ፈጣሪ የሰጠን ስጦታችን ነው። ስለዚህ ከዛ እሱን በደንብ አድርገን ፕሮሞት ማድረግና የሰው ልጅ አንድነቱን ካወቀ በኋላ መቀጠል ይችላል፣ ሌላ ነገር ማየት ይችላል፣ ሌላ ቪዥን እንዲያይ ነው። ስለዚህ እኛም አገራችንን ያለንበትን የበቀልንበትን አውቀን ኢትዮጵያዊ ልጆች ማድረግ ሳይሆን እኛ የዓለም ዜጋ ማድረግ ነው የምንፈልገው። ስለዚህ እዚህ የበቀሉ ግን የዓለም ዜጎች የሆኑ ፕላን እንደሰሩልን፣ መኪና እንደሰሩልን፣ ሞባይል እንደሰሩልን፣ በጣም ብዙ ህይወታችን ያቀለለውን ነገር የሰሩልን ሰዎች እንዲፈጥሩ ነው። የተፈጠረውን ነገር ተጠቃሚ ብቻ ሳይሆኑ ፈጣሪዎች ልጆችን ማፍራት ነው የኛ አላማና ይሄንን ይመስላል።
ኑጭቃና ቡካ የተሰኘው ተቋም መስራቾች ከሆኑት ሐመረ ሙልጌታና ዮሴፍ ወልደማኑኤል ጋር የነበረኝ ቆይታ ከማብቃቱ በፊት እስካሁን የሥራ ዘመናቸው ስላስተናገዷቸው ልዩ ገጠመኞች ጠይቂያቸዋለሁ። የተወሰኑትን ገጠመኞችና የመጪ ዘመን ህልሞች ዮሴፍ ያጋራናል።
ስንጀምረው እንደ ሰመር ካምፖች ያረግን ነበር የምንሰራው በየትምህርት ቤቶቹ እየዞርንና ብዙ ጊዜ የሚያጋጥመን ነገር ያው ኑጭቃና ቡካ እንደ ብራንድ ስም ቢሆንም ውስጥ ብዙ ነገሮች አሉ። ጥጥ መፍተል አለው፣ መሸመን አለው፣ ብዙ ዕደ ጥበቦች አሉት፣ ምግብ ማብሰል አለው፣ የህይወት ክህሎቶች አሉት፣ ከእንስሳት ጋር መገናኘት፣ ብዙ ፓኬጆች ውስጥ ብዙ ነገር አለና ብዙ ወላጆች በቃ አልሄድም ይላሉ። በቃ ልጆቹን አምጥተው አልሄድም ይላሉ። እና የእኛን ስታፎች በቃ እንትን ብለው ራሳቸው ነው የሚገቡበትና መከለከል ልጆቹ ሳይሆን ወላጁን ነው። በቃ ደግሞ ልጅነታቸው ትዝ ስለሚላቸው ይጣላሉ ከልጆቻቸው ጋር ራሱ። ይሄ እፍርታ የምንለው አላል ጨዋታ ላይ እፍርታ መንደው ማን ገብተን እና ይሄ በጣም ሀሴት የሚሰጠን ነገር ነው። ቢኮዝ ዩ ኖ ሰው ብዙ አሁን በተለይ አዋቂ ብዙ ሀሳብ አለበት ምን አለበት እና ለሞመንት ልክ ጭቃውን ሲነካው የልጅነት ጨዋታዎቹ ስናጫወታቸው በቃ አንድ አይነት ይሆናሉ። ልጅነታቸው ይመጣል። ምንም ወርቅ ነው ጻቡም በቃ የጨዋታ ጻብ ነው ደስ የሚል ነውና በጣም እንደዚህ አይነት በጣም ብዙ ገጠመኞች አሉና ቴንክ ዩ ሄንን ስላነሳሁን። እንዴው በተጨማሪ ለማንሳት ያህል እንግዲህ ዲዝኒ ወልድን ካጣቀስን እንዴው ማጣቀሻ ከሆነ አንድ አፍሪካዊ የሆነ ኢትዮጵያዊ የሆነ ዲዝኒ ወልድን ነው መፍጠር ስራ ላይ ያለ ነው ብለን ነው እናምነው። ቢኮዝ ብዙ አብረን የምናያይዛቸው የመጫወቻ አይነቶች አሉ። ብዙ ዲስከቨር ማድረግ የሚገባን ብዙ ነገሮች አሉ። ከዛ ውጭ ፐብሊኬሽኖች አሉ፣ በመጽሐፎች እናረጋለን። የቴሌቪዥን ፕሮግራሞች አሉን እንዳልኩ በዩቲዩብ የምናረገው ሶስቱን እያጠናከርን መሄድ እናስባለን። ከዛ ውጭ እነዚህ የኢትዮጵያዊ ጨዋታዎች የሆኑና ብዙ ዓለም ላይ መድረስ የሚችሉ ብዙ እንትኖች አሉና እነሱን ብራንድ ገን በደም ኮሜርሻላይዝ አረግን ፈልገን ልጅነት ሁላችንም ስለያታል አሁን አዋቂ ሆነን እንጂ አምስት አመታችንንም ስድስት አመታችንንም አስር አመታችንንም ውስጣችን አልፎ ነው ሄደውና ሁሉንም ሰው መንካት ይቻላል በዚህና በምንፈልገውን መልክ ማስተላለፍ ይቻላልና ብዙ ፈን ያለው ስራ ነው። አሴም ታይም ቪዥኑም ትልቅ የሆነ ስራ ነው ለማለት ፈልጌ።
እጅግ በጣም አመሰግናለሁ ሐመርና ዮሴፍ ኑጭቃና ቡካ ስለተሰኘው ፌስቲቫልና የተለያዩ የህፃናትን ጨዋታን ለማሳደግ እየጣረ ስላለው ተቋም ስላጫወታችሁን ስለነገራችሁን በእጅጉ አመሰግናለሁ። መልካም ምሽት ይሁንላችሁ።
እኛም በጣም ነው እናመሰግናለን። መልካም ምሽት።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በሁሉም ስፍራ ባሉ መላ ባልደረቦችና በምሽቱ ፕሮግራም አናዘጋጅ ጽዮን ግርማ ስም የምሰናበታችሁ ሰለሞን አባተ ነኝ። አብራችሁን ስለቆያችሁ አመሰግናለሁ። እባክዎ ራስዎን ከኮቪድ-19 ከሌሎችም ተውሳኮችና ከአደጋዎች ይጠብቁ። ሰላም ጤና ይስጥልኝ። ደህና ደሩ።